Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? የእሁድ ምሽት የጋቢና ቪኦኤ ዝግጅት ጀምሯል። ለዛሬ በጋቢና ላይ ከተሰሙ መርሃ ግብሮች ውስጥ ለእናንተ ይሆናሉ ያልናቸውን መራርጠን አዘጋጅተንላችኋል። ኤደን ገረሞ ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ ቆያለሁ። አብራችሁ ሁኑ። በዚህ ምሽት በቀዳሚነት ወደ ያዝነው ሐሳብ እንግባ። አካባቢ ጥበቃን ይመለከታል። ከኢትዮጵያ ጠቅላላ የቆዳ ስፋት 8.5 በመቶ የሚሆነውን የሚሸፍኑት ብሔራዊ ፓርኮች ውስጥ የሚገኙት የተፈጥሮ ሀብትና የዱር እንስሳት እየተመናመኑ መሆናቸውን የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። በተለይም በኦሮሚያና በሶማሌ ክልሎች መካከል በሚገኘው የባቢሌ የዞኖች መጠለያ ህገወጥ ስፍራ በመስፋፋቱ መጠለያው በሁለት አመት ጊዜ ውስጥ ሊጠፋ እንደሚችልም የመጠለያው ኃላፊዎች ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ ስመኝሽ ቆየ ያጠናቀረችው ዘገባ እንደሚከተል ይቀርባል።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 አመታት በላይ ያስቆጠረውና በመስራቅ አፍሪካ ብቻኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። በኦሮሚያና በሶማሌ ክልሎች መሃል የሚገኘውና በኦሮሚያ የመስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የሐረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓመተ ምህረት ጀምሮ በክልሎቹ በተፈጠረው የፖለቲካ ለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያው ውስጥ በህገወጥ መንገድ በመስፈራቸው ህልውናው አደጋ ላይ መውደቁን የመጠለያው ጽፈት ቤት ኃላፊ አቶ አደም መሐመድ ለአሜሪካ ድምጽ ተናግረዋል።
እንደ ሀገር በነበረው ግዛዊ ያለ መረጋጋትን እንደ ጥሩ አጋጣሚ በመጠቀም ሰዎችን እያደራጁ መጠለያ ውስጥ መሬት መያዝ ጀመሩ። በተለይ ደግሞ ወሳኝ የሚባሉ የዞን የሚኖሩበትን የሚዋለዱበትን የሚራቡበትን ምግብ የሚያገኙበትን ውሃ የሚያገኙበትን የኤረርና ጎበኔ ሸለቆችን በመያዝ ውስጡ በመስፈር ዞኖቹ እና ሌሎች የዱር እንስሳት በነጻነት እንዳይንቀሳቀሱ የማድረግ ችግር በሰፊው ተፈጥሯል። በተለይ ደግሞ ጥቂት ሰዎች የእምነት ተቋማትንም ሳይቀር የመገንባት ሁኔታ አለ። ምክንያቱም ከተጠናከር መንግስት አስወጠንም የምን እምነት በመያዝ ሰፈራ ደግሞ ካለ የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነኚህ ነገሮች እንግዲህ ተደማምረው የዱር እንስሳቱን በከፍተኛ ሁኔታ አደጋ ውስጥ ከተውታል ማለት ነው።
በመጠለያው እጅግ እየተባባሰ የመጣውን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከክልሎቹ ባለስልጣናትና የሀገር ሽማግሌዎች ጋር በመሆን በመስራቅ ሐረርጌ፣ ጅጅጋና ድሬዳዋ ላይ ብዙ ምክክሮች ቢደረጉም መሬት ላይ የወረደ ለውጥ ግን አልታየም። ይልቁንም የታጠቁ አካላትም ጨምሮ በርካታ ሰዎች የበለጠ እየሰፈሩ በተለይ ዝሆኖቹን እየገደሉ መሆኑን አቶ አደም ያስረዳሉ።
የህግ የበላይነትን ለማስከበር መንግስት ብዙ እርምጃ ወስዷል። ከተለያዩ አካላት ጋር ለመሰራት ተሞክሯል። ከጸጥታ አካላት ጋር ለመስራት ሙከራዎች እየተካሄዱ ነው። ሁሉም የሚመለከተው አካል አምኗል። አዎ፣ መጠለያው የሀገር ሀብት ነው፣ ያስፈልጋል። እስካሁን ድረስም ህብረተሰቡን ለማስወጣት አልተቻለም። በዚህኛው ሳይት መጀመሪያ እነኛ ይውጡ የሚባል ነገር አለ። በዚህ ሳይት ደግሞ እነኛ ይውጡ የሚባል ስላለ አንድ ሆነው መንቀሳቀስ ስላልተቻለ ይመስለኛል ህብረተሰቡን ማስወጣት ያቻለው። ምክንያቱም እዛ የገባው ህዝብ በሁለቱ ክልሎች ስር የሚተዳደር ነው።
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
ህጎች የዞን አደን አለ በሁለቱም በኩል ማለት ነው። የሰዎችና የዞን ግጭት በከፍተኛ ሁኔታ ተጨምሯል። ምክንያቱም የሆኑ ሌላ አማራጭ ስለሌለው አጋጣሚ ተሚዳ ይገጠም ሲያገኝ ሰው ጀላም በዛም በቀን ሰውም ዞን ጀላም በዚሁ ከተቀጠለ ምናልባት የሁለት ዓመት በኋላ ዞን አይኖርም።
ከህገወጥ ሰፈራ በተጨማሪ ህገወጥ አደን በባቢሌ መጠለያና በሌሎች ብሔራዊ ፓርኮች የሚገኙ ዝሆኖች ላይ የመጥፋት አደጋ ደቅኗል። ባለፉት 20 ዓመታትም ኢትዮጵያ 90% የሚሆኑ ዝሆኖቿን አጣ። በአሁኑ ሰዓት ኢትዮጵያ ውስጥ 1900 ዝሆኖች ብቻ እንደሚገኙ በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሙኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ይገልጻሉ።
ጥፋቱ የሚከሰተው በኢትዮጵያውያኖች ነው። የውጭ ዜጎች በንግድ ስርዓት ውስጥ ከገባ በኋላ ነው። እንግዲህ በዚህ ተግባር ላይ የተሰማሩ ሰዎች እንዲሆን ለፍርድ ቢቀርቡ ህጉ ዲስከሬጅ የሚያደርግ አይደለም። ለምሳሌ አንድ የዞን ጥርስ $150,000 የሚሸጥ ከሆነ ሁለቱን ጥርሱን በዚህ ንግድ ተሰማርቶ ዝሆኑን ገሎ ያን የሚይዝ ሰው ወደ ፍርድ ቤት ቢቀርብ ህጉ በብር ቅጣት ከሆነ እስከ $30,000 ይቀጣል፣ ስራት ከሆነ እስከ 5 ዓመት ይቀጣል ነው የሚለው። ስለዚህ ያንን ብር ከፍሎ $150,000 ወይም $200,000 ሽጦ $30,000 መቀጣት ምንም ማለት አይደለም። ስለዚህ ኢንካሬጅ የሚያደርግ ህግ አግባብ አይደለም ያለው።
ኢትዮጵያ ውስጥ የዝሆን ጥርስ ሽያጭ የተከለከለ በመሆኑ ህገወጥ አዳኞቹ ዋና ተቀባዮቻቸው ቻይናና ታይላንድ የመሳሰሉ የሩቅ ምስራቅ አገራት ናቸው። የዝሆን ጥርሶቹንም ከተቻለ በአየር መንገድ አለበለዚያ በሶማሌላንድ ወይም በጅቡቲ በኩል በህገወጥ መንገድ እንዲወጡ ይደረጋል። ኢትዮጵያ ውስጥ 13 በፌደራል ደረጃ የሚተዳደሩና 14 በክልሎች የሚተዳደሩ በአጠቃላይ 27 ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት 8.5% የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ ከዝሆኖቹም ውጪ ሌሎች የዱር እንስሳትም እየጠፉ መሆናቸውን አቶ ጌትነት አስረድተውናል።
ቀይ ከበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ ለምሳሌ ራይኖ። የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ካርኒቮረስ የሚባሉ እንስሳቶች አደጋ ላይ ናቸው። ካርኒቮረስ ማነው እንስሳቶች ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይልድ ዳስ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ደጌ አካባቢ ያንጉድ ይረስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይልድ ዳስ የሜዳ አህያ የሚባለው ሬር ኬዝ ነው።
የተፈጥሮ ሀብት መመናመን በዋናነት የሚጎዳው የሰውን ልጅ ህልውና መሆኑን የሚገልጹት አቶ ጌትነት ህገወጥ ዝውውርን የሚገታ ጠንካራ ህግ ከማውጣት አንስቶ ፓርኮቹ የራሳቸውን ገቢ ማመንጨት የሚችሉባቸው አዋጆች ለሚኒስትሮች ምክር ቤት ቀርበው ውሳኔ እየጠበቁ እንደሆነም ነግረውናል።
የዱር እንስሳት ሀብት በዲስፐርሳል በታቸው እነን እዚህ ያለውን ፍሬ በልቶ እዛ ማዶ በመጣላቸው እንደገና በተፈጥሮ ራሱንን መልሶ ኢኮሲስተሙን ጠብቆ ሰርቫይድ እንዲያደርግ ያደርጋል። ደግሞስ መኖራቸው የሬን ፕሪሲፒቴሽኑ ኖርማል እንዲሆንና እንደ ሀገራችን እንደሚባለው ትክክለኛ አራት ወቅት የክረምት፣ የበጋ፣ የመኸርና የጸደይ እንዲኖር ያደርጋል። ሀገራችን ኢትዮጵያ በአጋጣሚ ሆኖ 25 ተራራዎች ከ4000 ሜትር ከፍታ በላይ ነው ያሏል። የእነዚህ መጠበቅ የኢትዮጵያ ህዝብ ህልውና እንዲቀጥል ማድረግ ነው።
ይህን የሰው ልጆች ህልውና መሰረት የሆነውን ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት የባቢሌ መጠለያ ጽህፈት ቤት ኃላፊ አቶ አደም በአጭር ጊዜ ውስጥ እርምጃ ካልተወሰደና በህገ ወጥ መንገድ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን እናመሰግናለን ከጋቢና በየጋናችሁ ያላችሁት። በአሁን ወቅት የመረጃ ደህንነት ጉዳይ አሳሳቢ ደረጃ ላይ ደርሷል። በዓለም ዙሪያም ሀገራት ተቋማትና ግለሰቦች በየደረጃው የዲጂታል መረጃ ደህንነታቸውን ለማስጠበቅ የተለያዩ ጥረቶችን ያደርጋሉ። በኢትዮጵያም ጋዜጠኞች፣ የፖለቲካ ፓርቲ አባላት እንዲሁም የሰብአዊ መብት ታጋዮች በተለያዩ ወቅቶች የማህበራዊ ድረገጾቻቸው እየተጠለፉ ብር የሚጠየቅበት አግባብነት የሌላቸው ምስሎችና ጽሁፎች የሚወጡበት አጋጣሚ እየጨመረ ነው። በቅርቡም በግዙፉ የሚዲያ ተቋም ሸገር ኤፍኤም ላይ የሚያጋጠመው ይህንኑ ይመስላል። በመብቶችና ዴሞክራሲ እድገት ማህበር ውስጥ ፕሮግራም ዳይሬክተርና የዲጂታል ደህንነት አሰልጣኝ የሆነው አጥናፉ ብርሃኔ ኮራት በፊት በአማርኛ፣ በኦሮምኛና በእንግሊዝኛ የተዘጋጀና በድረገጽ ላይ በነጻ የሚሰራጭ የዲጂታል ደህንነት መምሪያን አዘጋጅቷል። ከዚህ ጉዳይ ጋር አያይዘን አጥናፉ ብርሃኔ ተቋማትና ግለሰቦች ዲጂታል ደህንነታቸውን ለማስጠበቅ ሊወስዷቸው ስለሚገቡ ጥንቃቄዎች አነጋግረናል። ዘገባው እንደሚከተለው ይቀርባል። በዚህ ባለንበት ዘመናዊ ዓለም ውስጥ ሰዎች ስራቸውን፣ ትምህርታቸውን፣ የጓደኝነትና የቤተሰብ ቁርኝታቸውን ሳይቀር ምናባዊ በሆነው የድረገጽ የመረጃ ቋት ላይ ማስቀመጣቸው የተለመደ ነገር ሆኗል። ይሁንና ድረገጾች ላይ ማንነትና መረጃዎች በተደጋጋሚ ይሰረቃሉ። በተለይም ደግሞ ጋዜጠኞችና የሰብአዊ መብት ታጋዮች እንዲሁም ተጽዕኖ ፈጣሪ ሰዎች ለእንደዚህ አይነት የድረገጽ ላይ ሌብነት የተጋለጡ ናቸው። የዲጂታል ባለሙያው አጥናፍ ብርሃኔ በ2012 የካቲት ወር ላይ በአማርኛ፣ በኦሮምኛና በእንግሊዘኛ ያዘጋጀው ጋዜጠኞችና የሰብአዊ መብት ታጋዮች ራሳቸውን ከዲጂታል ጥቃት እንዲከላከሉ የሚያግዙን መምሪያ አስፈላጊነት እንዲህ ይገልጻል።
ሴኩሪቲ መሪው የተዘጋጀው ጋዜጠኞችንና የሰብአዊ መብት ተሟጋቾችን የዲጂታል ደህንነታቸውን እንዲጠብቁ የሚያደርግ መመሪያ ነው ማለት ነው። ምንድነው የተለያዩ ሶፍትዌሮችን ወይም ደግሞ ከዲጂታል ደህንነት ጋር የሚዛመዱ የተለያዩ አፕሊኬሽኖችን፣ ቱሎችን በተለያዩ ቋንቋዎች የሚያዘጋጅ ለትርፍ ያልተቋቋመ ኦርጋናይዜሽን ነው። በተለይ ከልምድም እንደምናውቀው የሰብአዊ መብት ተሟጋቾችና ጋዜጠኞች ስልካቸው ይጠለፋል፣ ዶክመንታቸው ይመዘበራል። በስር ወቅት ኮምፒውተራቸው ኮንፊስኬት ስለሚደረግ በውስጡ በዲጂታል መሳሪያዎቻቸው የያዛቸው ዶክመንቶች እንዴት ፕሮቴክት ማድረግ እንደሚችሉ የሚያሳይ መመሪያ ነው።
ኢትዮጵያ ውስጥ በተለይም ጋዜጠኞችና የሰብአዊ መብት ተከራካሪዎች የዲጂታል ደህንነት አደጋ ላይ መሆኑንና ለዚህም በአብዛኛው መብቴ ተነክቷል የሚሉ አካላትና ቡድኖች እንዲሁም መንግስት ተጠያቂ እንደሚሆኑም አጥናፍ ይገልጻል። በተጨማሪም የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት የዲጂታል ጥቃት ማድረሻ መተግበሪያዎችንም እንደሚገዛ ይፋ ሆኗል ይላል።
ባለን ኤክስፒሪየንስ ብዙ የዲጂታል ጥቃቶች በመንግስት እንደደረሱ በሪፖርቶች ያሳያል። በተለይ መቀመጫውን ካናዳ ያደረገው ሲቲዝን ላብ የሚባል የቴክኖሎጂ ላይ ሪሰርች የሚሰራ ተቋም በጣም በተደጋጋሚ ሪፖርቶችን ሲያወጣ ነበረ። የኢትዮጵያ መንግስት በጣም የሚታወቁ የሃኪንግ ላይ የሚሰሩ ይሄ በመጥለፍ የሚታወቁ ካምፓኒዎችን በመቅጠር አገር ውስጥ ያሉትንም ሆነ ውጭ ሀገር ያሉ የፖለቲካ አራማጆች፣ የሰብአዊ መብት ተሟጋቾች እና ጋዜጠኞች ጭምር አካውንቶች ሲሰረቁ በሪፖርት የታየና እስካሁንም ዶክመንቶቹ በኢንተርኔት ላይ አሉ። ለምሳሌ ከዚህ ቀደም ከወጡት ሪፖርቶች መካከል አንደኛው በጣም ፒክቸሮችን ለምሳሌ የቀድሞውን የግንቦት ሰባት መሪ የዶክተር ብርሃኑ ነጋን ፎቶ ሲያወርዱ ከኢንተርኔት ላይ ሰዎች አብረው ከፒክቸሩ ጋር አታች የተደረጉ የማልዌር ወይም ደግሞ ኮምፒውተራቸውን እስከገቡ በኋላ መረጃን ለሌላ ወገን አሳልፈው የሚሰጡ ጥቃቅን አፕሊኬሽኖች ወይም ሶፍትዌሮች ይጫኑና የዛን ሰው መረጃ አሳልፈው ይሰጣሉ ማለት ነው። ለምሳሌ አንደኛው የነዛ የካምፓኒዎቹ መልስ የሚሆነው በእነዚህ የሰብአዊ መብት ተሟጋቾች እና በተለያዩ ተቋማት ሲጠየቁ መልስ የሚሆነው እኛ ሶፍትዌሩን የምንሸጠው አገራት ከኛ የሚገዙት ለደህንነታቸው ለሀገር ደህንነት ሲሉ ነው እንጂ የሰብአዊ መብት ተሟጋቾችና ጋዜጠኞችን አታክ ለማድረግ አይደለም የሚል ግን እዚህ ሀገር ሲስተዋል የነበረው የኢሳት ጋዜጠኞች ሀክ ተደርገው ያቃሉ በተለያዩ ሶፍትዌሮች ወደ ኢሜሎቻቸው እየተላኩ አታችመንቶች ወደ ኢሜሎቻቸው እየተላኩ የኮሙኒኬሽናቸው አደጋ ላይ እንዲወድቅ ተደርጎ ያቃል። ይሄም በብዙ ሪፖርቶች የተደገፈ ነው። ስለዚህ አገር ውስጥ ያሉት ደግሞ አብዛኛው ጊዜ የሰባይ መብት ተማጋጭም ሆነ ጋዜጠኛ ይታሰራል። ተረዋለም የሚጠቀሙባቸው የዲጂታል መሳሪያዎች በፖሊስ ተመዝብረው የተለያዩ አካውንቶቻቸው አደጋ ላይ ይወድቃሉ። ኢሜሎቻቸውን ምንድነው የዚህ ሀገሩ እኔም ኤክስፒሪንስ ስላለኝ ኃይል የተቀላቀለበት ነው። አንድ ሰው አካውንቱን አልሰጠም ካለ ወይም ካለች ድብደባ እና ከላይ የማሰቃየት ስለሚደርስባቸው ያላቸውን ፓስዋርድ ወይም ደግሞ የይለፍ ቃል የተለያዩ ኢሜሎቻቸውን የሶሻል ሚዲያ አካውንቶቻቸውን ዶክመንቶቻቸውን የይለፍ ቃል ይሰጣሉ ማለት ነው። ይሄ ምንድነው ድብደባን ስቃይን ፍራቻ የሚደርስ ነው።
ብዙ ሰዎች አብዛኛውን ጊዜ ለማስተዋወስ እንዲመቻቸው በማለት የይለፍ ቃላቶቻቸው ቀላል የሆኑ ስልቁጥሮችና የልደት ቀናቶች እንዲሁም የቅርብ ሰው ስሞች መሆናቸው መረጃዎቻቸው እንዲመዘበሩ የተመቻቸ እድል ይፈጥራል የሚለው አጥናፍ ሰዎች መረጃቸውን ሊያጡባቸው የሚችሉባቸውን መንገዶች እንዲህ ይዘረዝራል።
በተለይ በሰባይ መብት ተሟጋቾቹ በጋዜጠኞችና በሚዲያ ተቋማት ላይ የሚደርሱ ጥቃቶች አሁን በጣም እየተለመዱ መጥተዋል። በተለይ ከጠንካራ የይለፍ ቃል አለማስቀመጥ ጋር ተያይዞ በቸልተኝነት የሚጠቀሙባቸውን የሶሻል ሚዲያ አካውንቶች ከፍተው በመተው በመሄድ የሚደረጉ አሉ። አንዳንዶቹ ደግሞ በአጭር የጽሑፍ መልእክት ፓስዋርድ ሪሴት በማድረግ እንግዲህ አሁን የዲጂታል ሴኩሪቲ አንዱ ራስን መጠበቂያ መርህ የሚባለው ኢንክሪፕሽን የሚባል ጽንሰ ሀሳብ አለ። ኢንክሪፕሽን ማለት አንድን ዶክመንት አንድን ኮሚኒኬሽን understand ወደማይደረግ understand ወደማይደረግ ወደማይነበብ ኮድ ቀይሮ ማስቀመጥ ማለት ነው። ከዛ የተፈቀደለት ሰው ብቻ ያንን እንዲጠቀም ያንን ወደሚነበብ ትርጉም ወደሚሰጥ አረፍተ ነገር statement ቀይሮ እንዲረዳው ማድረግ ማለት ነውና በቀጥታ ስልክና የአጭር መልእክቶች አገር ውስጥ ባለ የቴሌኮም ፕሮቫይደር ወይም ደግሞ የስልክ አገልግሎት ለሚሰጥ ካምፓኒ የቀጥታ የስልክና የአጭር መልእክት ልውውጦች በጣም የሴኩሪቲ ችግር ያለባቸው ናቸው። በዚህ ምክንያት ምንድነው ማንንም የሀገር ውስጥ ያለ ቴሌኮም አገልግሎት የሚሰጥ መስሪያ ቤት ውስጥ የሚሰራ ተቋም የኛን የስልክ ግንኙነትና የአጭር የጽሑፍ መልእክት የማየት እድሉ ሰፊ ነው ማለት ነው ከፈለገ። ስለዚህ አብዛኞቹ ጋዜጠኞችና የሰብአዊ መብት ተሟጋቾች የሚጠቀሙባቸው የሶሻል ሚዲያ አካውንቶች እና የኢሜል አድራሻዎች ላይ ፓስወርድን የጠፋባቸውን ፓስወርድ ድጋሚ ማግኛ መንገድ ያጨረጡት መልእክት ስልኮቻቸውን ያስቀምጣሉ ማለት ነው። ሰው በዛ መንገድ የነሱን አካውንት ኢዚሊ ይሰረቃሉ። እነሱ ቁጥር ውጪ እንዲወጣ ይደረጋል ማለት ነው።
ከዚህ በተጨማሪም ሰዎች ጊዜያዊ የሆኑ ማህበራዊ ድረገጾች ሊንኮችን እንዲያገኙ በማድረግ መለያ ስማቸውና የይለፍ ቃላቶቻቸውን ካስገቡ በኋላ ማንነታቸው እንደሚሰረቅ የሚገልጸው አጥናፍ ችግሩን የሚያብሰው ደግሞ ሰዎች ራሳቸውን ከእንደዚህ አይነት ጥቃቶች ለመከላከል ዝግጁ ባለመሆናቸውና ምንም ምስጢር የለኝም ብለው ማሰባቸው እንደሆነም ይጠቅሳል።
በተለይ የሰብአዊ መብት ተሟጋቾችና ጋዜጠኞች የዲጂታል ደህንነትን ጉዳይ አሳነሰው አይዩት። ሁሌ የሚዘናጉት ምን አደጋ ይመጣብኛል ወይም ደግሞ ምስጢር አይደለም እንትን እንበለው ምንድነው ኮሚኒኬት ማድረገው ብለው ነው የሚያስቡት። የዲጂታል ደህንነት ግን የራሳቸውን ብቻ ለመጠበቅ ሳይሆን የሚጠቅመው ከእነሱ ጋር ግንኙነት ያለውንም ሰው ከአደጋ ይጠብቃል ማለት ነው። መረጃ የሚሰጣቸው አካል ሊኖር ይችላል፣ ፎቶ ሊላክላቸው ይችላል። አንድ አካባቢ የተደረሰም ያንን መረጃ እዚህኛው ጋዜጠኛ ታዋቂ ሆኖ የማይነካ ቢሆን ራሱ ላኪው ወይም ደግሞ ያንን ሪፖርት ያደረገው አካል ግን ማንም የሚደርስለት ላይሆን ይችላል እና እሱን አደጋ ላይ ሊጥሉት ይችላሉ። የዲጂታል ደህንነት ራስን ብቻ ፕሮቴክት ከማድረግ አንጻር ወይም ከመጠበቅ ከአደጋ ከመጠበቅ አንጻር ብቻ ሳይሆን ሌላውንም ወገን ከአደጋ ከመጠበቅ አንጻር ቢያዩትና ሁሌ የዲጂታል ደህንነት ምን ያህል ተጠበቀ ነው የሚለውን መመዘኛ ቢሰሩና ተግባራዊ ቢያደርጉ በጣም ይጠቀማሉ። ሰውንም አደጋ ላይ አይጥሉም ማለት ነው።
የዲጂታል ደህንነት ባለሙያው አጥናፍ ብርሃን ያዘጋጀው መምሪያ የተለያዩ መተግበሪያዎችና ሊንኮችን በመጠቀም ደብዳቤዎችንና መረጃዎችን ደህንነታቸው በተጠበቀ መልኩ ለማስቀመጥ የሚረዳ ሲሆን በነጻ በድረገጽ ላይ የሚገኝ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሩ ይቀጥላል። ዳዊት ድሪምስ ከህይወት ውጣ ውረድ የተማረውን ለበርካታ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው ያግዛል። በመጽሐፍና በምስሎች ከሚያቀርባቸው አነቃቂ ሐሳቦች በተጨማሪም የህይወት ክህሎት ስልጠናዎችን ይሰጣል። ከአንድ ሚሊዮን በላይ ለሚሆኑ ወጣቶችም የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ሀብታሙ ስዩም ዳዊት ድሪምስን አነጋግሮ ያጠናቀረው ዘገባ እንደሚከተለው ይቀርባል።
ዳዊት ድሪምስ ነው የምባለው። ዳዊት ድሪምስ የተባልኩበት ድሪምስ የአባቴ ስም ሳይሆን የኔ ህልም ነው። የኔ ዓላማ ሰዎች ትልቅ ህልም እንዲኖራቸውና ህልማቸው ለማሳካት እንዲወጡ መርዳት ነው። ሶ ድሪምስ የኔ ህልም ነው። ድሪምስ ማለት ዳዊት ሪለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው። ስለዚህ የኔ ትልቅ ህልም ድሪምስ ነው፣ ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው።
እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገህ ዋነኛ ምክንያት ምንድን ነው?
ስለዚህ እኔ በህይወቴ በጣም ብዙ ከባባድ ፈተናዎች በማልጠብቃቸው ሰዓት አጋጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ ከኢትዮጵያ ከመግባቴ በፊት በአስመራ ኤርትራ ነው የምሰራው የነበርኩ። በሚታወቀው የነበሩ ቻሌንጆች ወደ ኢትዮጵያ ስመጣ 3,000 ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ ምሰራ የነበርኩት ገና ከዜሮ ከ3,000 መነሳት ነበረብኝ። ከሱ ተነስቼ ደግሞ በአንድ አመት ውስጥ የኮምፒውተር ስራዎች ሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ ስራለሁ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት አንድ ፎቅ ሙሉ ሳይሆን አንደኛ ፎቅ የአንድ ህንጻ ሙሉ ተከራይተን በትልቅ ደረጃ የሰራን ነበር። ከዛ ግን የ22 ጎላጎል አካባቢ ያለ ፎቁ የነበረበት መቆፈር ጀመረና ለ3 አመት ሙሉ ተቆፈረ። 6 ወር ፌጀር የተባለ የአስፋልት መንገድ። በዚህ 3 አመት በየወሩ በየ6 ወሩ በየ1 ወሩ አንድ ነገር እየጨመርኩ ማለት ነው ከባድ ኪሳራ ከሰርኩ ይህን ኪሳራ እና በጣም በህይወቴ ተስፋ ቆረጥኩ። በዛ ሰዓት ያደረግኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ። ህይወት ምንድን ነው? ለምንድን ነው የምንኖረው? ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንዴት ነው ህይወታችን መቀየር የምንችለው ብዬ ማጥናት ጀመርኩ እና በዛ ሰዓት እያለቀስኩ ነበር። እኔ ምንድን ነው መጀመሪያ ከኤርትራ ዜሮ መጣ፣ አሁን ደግሞ ሌላ ገባሁ ማለት የነበርኩ ሳጠና በዓለማችንም ሆነ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈተኑበት፣ ያለቀሱበት፣ የወደቁበት፣ የከሰሩበት፣ የተቸገሩበት ሰዓት እንደነበረ እና ይህ የፈተና ሰዓት ሲቋቋሙት ግን ህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረዳው። የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ እና ኦኬ፣ እንደዚህ ከሆነ በደንብ ማወቅ አለብኝ፣ አእምሮዬ መመገብ አለበት። አእምሮዬ ድሀ ስለሆነ ትክክለኛ እውቀት ስለሌለው ነው ይህ ሁሉ ተስፋ ምቆርጦ ያለሁ። ጥናት ጀመርኩ። ከዛ ጀምሮ እስከ ዛሬ ድረስ ጥናት አላቆምኩም። ምክንያቱም ያወቁ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ፣ አለማወቃችን ነው ሁሌ እንደሚሸነፍ ሆነ የሚያደርገን። እነዚህ ጥናቶች ሳጠናቸው ግን በውስጥ የተፈጠረ ምንድን ነው እንዴ? ይሄ ምስጢርማ ለእኔ ብቻ መሆን የለበትም፣ ሁሉ ሰው ማወቅ አለበት። በቃ እኔ ብቻ ሳልሆን ያሰለጠንኳቸው ሰዎች፣ በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋል እና እኔ ደግሞ ማካፈል እፈልጋለሁ። ያየሁት ነገር ደግሞ ምንድን ነው አሁን በዩቲዩብ፣ በፌስቡክ፣ በሬዲዮ፣ በቲቪ እነዚህ ሼር አድርጋቸዋለሁ እና በጣም እንደኔ ተቸግረው የነበሩ ሰዎች፣ ከፍሳቸው የነበረ ሰዎች እነዚህ መልእክቶች ሲሰሙ እነሱ ማሸነፍ እንደሚችሉ በቃ ደስ ሲላቸው ሲቀየሩ ተስፋ ሲያደርጉ ሳይ ደስ ይለኛልና በበለጠና በተሻለ መንገድ ደግሞ አሁን ማከፈል ፈልጋለሁ።
በአሁኑ ጊዜ በርካታ ኢትዮጵያን ወጣቶች በየለቱ የሚገጥማቸው ችግር አለ። አዎንታዊ አስተሳሰቦችና አርቆ ማለም በምን መልኩ ነው ከሚገጥሟቸው ችግሮች ሊታደጋቸው የሚችለው?
መጀመሪያ ወደ ህልም ስንመጣ የህልም የምናስቀምጥበት አላማ ስለደላን ስለተመቸን ነገሮች ስለተስተካከለ አይደለም። ህልም የሚያስፈልገው አሁን እናንተ ከአሜሪካ ነው ይሄ ፕሮግራም የምታስተላልፉት እንደነገርከኝ፣ ለምሳሌ በአሜሪካ ማርቲን ሉተር ኪንግ ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው። እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ፣ ፈተና ውስጥ ሆኖ፣ ኪሳራ ሆኖ፣ በሽታ ሆኖ፣ በኮሮና ቫይረስም ሆኖ፣ ሌላ መከራም፣ የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ፣ በዛ ችግር ውስጥ ትልቅ ህልም አለን ይችላል። አሁን ትልቅ ህልም ያለው ሰው ጠዋት ተነስቶ ስለ ችግር አያለቅስም፣ በችግር አይሸነፍም፣ ተኝቶ አያረፍድም። ጠዋት ተነስቶ ያ ህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳልና እንደ ሁኔታው ነው። በዓል ከሆነ አዲስ አመት ከሆነ የሆነ ሰው ይሄ ነገር ሰጥሃለሁ የገንዘብ ሰጥሃለሁ ከተባለ ደስ ነው የሚለው። ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል። መተኛት ነው የሚፈልገው፣ መዝናናት ነው የሚፈልገው፣ ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሁን፣ ኢኮኖሚያዊ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር፣ ህይወትን ለመቀየር ቤተሰቡን ለመቀየር ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልሙን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛው ጊዜ የሚጠየቁ ጥያቄዎች ዳዊት የምታስተላልፈው መልእክት ደስ ይላል፣ ግን እኔ ብር የለኝም፣ እኔ ሰው የለኝም፣ እኔ ትምህርት የለኝም፣ እኔ እንደዚህ ችግር አለብኝ። አዎ እሱ ችግርህ ነው። አሁን የምጠይቅህ ያለሁት ችግር ሳይሆን ምን መሆን ትፈልጋለህ፣ ምን ማድረግ ትፈልጋለህ፣ የት መድረግ ትፈልጋለህ፣ በግል በስራ ደረጃ ምንድን ነው ማሳካት የምትፈልገው፣ በቤተሰብ በአገር ደረጃ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ ነው የኔ ጥያቄ። እና ሰው አላማው ሲወስን፣ ህልሙ ሲወስን፣ ግቡ ሲወስን፣ የት መሄድ እንደሚፈልግ ሲወስን፣ እነዚያ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል።
በእጅጉ አመሰግናለሁ። ከመለያየታችን በፊት ምን ያክል ወጣቶችን ለማገዝ ቻልክ? ቀጣይ ዘመን ግብህስ ምንድን ነው የሚለውን ባጭሩ ንገረን።
ከአሁን ድረስ 1.5 ሚሊዮን አጠቃላይ ሰዎች ያሳይለበት ነው፣ ወጣቶች ብቻ ሳይሆን ሌላ ሰዎች። አሁን በዚህ 2013 10 ሚሊዮን ሰዎች መድረስ እንችላለን እምነት አለን። እሱ የሰራን ነው። የኔ ትልቁ ህልም $1 ከ1 ብር እኩል ማድረግ ነው። አሁን ይህ የማይሆን ያበዱ ሰዎች ህልም ነው የሚመስለው፣ ግን ትልቅ ህልም የሚያስፈልገው እንደሱ ነው። ከሌላ ወሬ ትተን አሁን የሚያጋጩን ያሉ በሀገራችን ሁሉ ነገሮች ትተን ትኩረታችን የወሰዱ ሀሳባችን፣ ስሜታችን፣ ጉልበታችን የወሰዱ ሁሉ ነገር ትተን ሀገራችን ለማሳደግ በአፍሪካ ለውጥ ለማምጣት $1 ከ1 ብር እኩል ለማድረግ ከሰራን ማን ነው የሚከለክለን? የከለከለን ሰው ካለ ራሳችን ብቻ ነው። ስለዚህ ራሳችን በመቀየር በእርግጠኝነት አገራችን መቀየር እንችላለን።
ዳዊት ድሪምስ፣ የአነቃቂ ንግግሮች አቅራቢና የሙያ ክህሎት አሰልጣኝ፣ ለነበረን ቆይታ በእጅጉ አመሰግናለሁ። ዳግም እንገናኛለን። ለአሁኑ መልካም ምሽት ይሁንልን።
አመሰግናለሁ። መልካም ምሽት።
ስለነበራችሁ እያመሰገንን የጋቢና ዝግጅታችንን እዚህ ላይ ፈጽመናል። በነገው ምሽት በመደበኛው መርሃ ግብር እስከምንገናኝ ድረስ ኤደን ገረመው ፕሮግራሙን በመምራት፣ ኤልያስ አስማረ በቅንብሩ፣ ትዝታ በላቸው በአርቶቱ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነው። ደህና ደሩ።